ግድቡ ለመደራደሪያ ተጠቅመን የታችን የተፋሰስ ሀገራቶችን ወደ ኮፕሬቲቭ ፍሬምወርክ አግሪመንቱ እንዲመጡ ሁሉንም የሚጠቅም የህግ ማዕቀፍ የሚያደርግበት ነባራዊ ሁኔታ ይኖራል ማለት ነው።
ሌላው ደግሞ 2020 በናየው የመጣው ዝናብ በመቶ አመት አንድ የሚመጣ አይነት ከዛ በኋላ የመጣውም አሁንም ድረስ በናየው እግዚአብሔርም ረድቶናል።
ኢትዮጵያ ውስጥ ያለ ኃይል የሚጠቀም ነገር በሙሉ የሚንቀሳቀሰው በ4800 ሜጋዋት ነበረ። እሱን አስበህ የሱን አንድ ሶስተኛ ከአራት ተርባይን ብቻ ከህዳሴ ግድብ ማግኘት ምን ያህል ትልቅ ኢምፓክት እንዳለው እንግዲህ ጀስት ማሰብ ነው። ይሄ ማለት ግን ኃይል ስላለ ብቻ ሁሉም ሰው ተጠቃሚ ይሆናል ማለት አይደለም። እሱ ላይ ትልቅ የቤት ስራ ይቀረናል።
መሰንበቻውን የብዙዎችን ትኩረት የሳበ ጉዳይ ነው።
ምንሻ የሆነችውን ኢትዮጵያን ጨምሮም ያንዳቸው ከሌላው በእጅጉ ቢለያይም
ከ11ዱ የተፋሰሱ አገሮች ለአብዛኞቹ የህልውናቸው የደም ስር የሆነው የዓለማችን ረጅሙ ወንዝ ናይል
ዛሬ በኢትዮጵያ አዲስ ምዕራፍ ተጽፏል።
በአባይ ወንዝ የብዙ መቶ ዘመናት ታሪክ የኢትዮጵያን የኃይል ጥማት ለማርካትና በክልሉም የኃይል አቅርቦትን ያሳድጋል የተባለለት ግዙፉ ግድብ ህዳሴ
በርካታ አመታት ውዝግብና ኢትዮጵያ ውስጥ የሚታዩ ቀውሶች በተዛዋሪ ተጨማሪ ምክንያቶች ሆኖ ቢቆይም በመጨረሻው እውን መሆኑ ተዘግቧል።
እርግጥ የአባይን ልጅ የሚለው ተረት ሆኖ ሊቀር ይሆን?
የህዳሴ ግድብ ቃል ኪዳን ይዝ ይሰምር ሲሆን
ስጋቶች ተጨባጭ ፈተናዎቹስ ምንድናቸው?
የመልካ ምድራዊ አቀማመጥን ተንተርሶ የሚቀየስ ዓለም አቀፍ የፖለቲካ ስትራቴጂ
ግዙፉ ግድብ ስጋት ያሳደረባትና ብርቱ ተቃውሞ ስታሰማ የኖረችው ግብጽ የንዑስ አህጉሩ የፖለቲካ ሁኔታና የኢትዮጵያ አጠቃላይ ይዞታ
ቀጣዩን ምዕራፍ እንደምን ይቀርጹት ይሆን የሚለውን ጨምሮ
የህዳሴ ግድብ ቃል ኪዳንስ በእርግጥ ይዝ ይሰምር ይሆን?
ይህ ራዕይ ደርሶ እውን ይሆን ዘንድ ያቅማቸውን ካደረጉ አያሌ ኢትዮጵያውያን ዘንድ ባሳደረው ተስፋና ሊገጥሙ የሚችሉትን ፈተናዎች
እንዲሁም የተሻሉ የሚባሉ ቀጣይ አቅጣጫዎችን አስመልክቶ ለግንዛቤያችን የሚበጅ ብርሃን የሚፈነጥቁ ሶስት የጉዳዩ አዋቂ ባለሙያዎችን ጋብዘናል።
እንግዶቼ በቅድሚያ ለተሳትፏችሁ አመሰግናለሁ። በትውውቁን ጀምር ከውሃ ጉዳዮችና ከዓለም አቀፍ የውሃ ሕግ አዋቂነታችሁ ባሻገር በአባይና አለፍ ብሎም በናይል ወንዝ ይዞታ ታሪክና ስምምነቶች እንዲሁም ውዝግቦች ዙሪያ በሚነሱ ጭብጦች ላይ ጥናቶች ያካሄዳችሁ ባለሙያዎች ናችሁ። የዛሬው ውይይታችን ትኩረት የሚያደርግባቸውን ጉዳዮች ጨምሮ ከዚህ ጋር የተዛመደ ስራችሁንና ራሳችሁን በምታስተዋውቁበት ብንደረደር።
እሺ አሉላ፣ በጣም አመሰግናለሁ ስለጋበዝከኝ። ጥሩ ሰው አሰፋ እባላለሁ። እኔ በታምፓ ፍሎሪዳ በተለይ ውሃና አየር ንብረት ጋር እንሰራ፣ በተለይ ደግሞ በዚህ በህዳሴ ግድብ ሁኔታ ዊ አስፓየር ከሚባል በጎ አድራጎት ጋር እንሰራ ነኝ። አመሰግናለሁ ስለጋበዝከኝ።
ታንኪዩ አሉላ ድሎ ስለሰጠኝ። ስሜ ማህሙድ ሸትኩዬ እባላለሁኝ። በዓለም አቀፍ የህግ ጥናት ፒኤችዲ ወስጃለሁ። Night in the Legal and Political Perspectives Between Change and Continuity የሚል መጽሐፍ ኦተር ነኝ። የፒኤችዲ ዲዘርቴሽን ነበረ። ከዊአስፓየር ጋር አብሬ እሰራለሁ በህዳሴ ግድቡና በናይል ቤዚን ዙሪያ በጠቅላላ የህግ ባለሙያ ነኝ።
እሺ አመሰግናለሁ አሉላ ስለጋበዝከኝ። መቅደላዊት መሳይ ይባላለሁ። አጠቃላይ የናይል ውሃ አጠቃቀም ምክንያታዊና ፍትሃዊ እንዲሁም ዘላቂ ልማትን በማከለ መልኩ የአባይን ውሃ እንዴት መጠቀም እንችላለን የሚለው ሀሳብ ላይ ነው ፒኤችዲ ትሬን የምሰራው። ፍሎሪዳ ኢንተርናሽናል ዩኒቨርሲቲ የሚባል ትምህርት ቤት ውስጥ ነው አሁን ያለሁት። እንዳልከው የአባይ ውሃ በተለይ ደግሞ ከህዳሴ ግድብ ጋር ተያይዞ ከነ ዶክተር ጥሩሰው ከነ ዶክተር ማህሙድ ጋር ዊአስፓየር ውስጥ የምሳተፋለው፣ ከዛም በተጨማሪ የኢትዮጵያ ውሃ መማክርት ካውንስል ውስጥም እንደሱ አይነት ሌሎች ኦርጋናይዜሽኖችም ጋር ለኢትዮጵያ ይበጃል ለኢትዮጵያ ውሃ አጠቃቀም ኮንትሪቢዩት ከሚያደርጉ ኦርጋናይዜሽኖች ጋር አብሬ እሰራለሁ።
መልካም፣ ለትውውቁ አመሰግናለሁ። እንግዶቼ ከነገሩ እንብርት እንነሳ። በጠቅላላ ውይይታችን መነሻ ከሚሆንን መሰረታዊ ጭብጥ ብንደረደር ዶክተር ጥሩሰው እንደ ትውውቁ ሁሉ ይህንንም ከርሶ ልጀምር። የህዳሴ ግድብ ተጠናቀቀ። ከህዳሴ ግድብ ግንባታ በኋላ ስራ ላይ ይውላሉ የተባሉ ተስፋ የተጣለባቸው ጉዳዮች እውን ሊሆኑ ነው የሚል አይነት መንፈስ ያለው ዜና ነው የተሰማው። በእርግጥ የቱ ጋር ነው ያለ ነው? ዶክተር ጥሩሰው የህዳሴ ግድብ ጉዳይ ሲነሳ የአባይ ግድብ ጉዳይ ሲነሳ እና እንዲያመጣ የሚፈልጉት አንታዩ ለውጦች ሲታሰቡ
አመሰግናለሁ አሉላ በጣም መሰረታዊ የሆነ ጥያቄ ነው ያነሳው የቱ ጋ ነው አሁን በነል እንደ ቴክኒካል ሰው እኔ ተጠናቀቀል ነው ብለው ግን ቁጥር ካስፈለገ ምናልባት ለአድማጮች ዛሬ ሰዓት ያለነው አራት ተርባይኖች ተክለናል አራቱ ደግሞ ወደ 30% የሚሆነውን ሙሉ ሲሆን የሚያመነጨውን የሚያደርጉ ማለት ነው ሙሉ ሲሆን 5150 ሲሆን እነኛ አራቱ ደግሞ 1550 ሜጋዋት የሚያመነጭ የሚችሉ ናቸው ሌላው በሙሌትም በኮንስትራክሽን ስናየው ጥሩ ቦታ ነው ያለው ማለት እንችላለን ሌላው ያው እንደምታውቀው እንግዲህ የህዳሴ ጉዳይ በጣም ጨቃጫቂ ለረጅም ጊዜ የሄድንበት ሁኔታ ነው ያለው ግን አንድ መሰረታዊ ሆነው ምንድነው በፊትም በኔጎሼሽን ላይ ኔጎሼት ሲያደርጉ የሚያወሩት የሚጠቀሙት ነገር ቢኖር ኮንስትራክሽን እና ኦፕሬሽን ይባል ነገር አለ መስራት ሲጀመር ስለዚህ አሁን ኦፊሻሊ ያንን የኦፕሬሽን ሚሊዮን ጀምረናል ማለት ነው ያ ደግሞ ከ49 ቢሊዮን ሜትር ኪዩብ በላይ ከሆነ ኦፕሬሽን ይባላል ከዛ በፊት ግን ኮንስትራክሽን ነው ብለው ለረጅም ጊዜ ሲጨቃጨቁበት የነበረም ነገር ስለሆነ እንዳልከው ቁጥሩን መናገር ከሆነ እንግዲህ ዛሬ ያለ ነው እስከ 62 ቢሊዮን ኪዩቢክ ሜትር የሚሆን ይዘናል ሲሞላ 74 ቢሊዮን ኪዩቢክ ሜትር ነው የሚሆነው ካሉት ደግሞ ከ13ቶቹ አራት ተርባይኖች ይዘናል ማለት ነው እና ይሄንን ማመንጨት እንችላለን ግን ወደኋላ ለመጣበት እንችላለን ይሄ የተመነጨው ደግሞ እንዴት ለሰውና ደርሳልን የሚለው በደንብ መሰመር ያለበት ሁኔታ ነው እዚህ ላይ ላቁም
ትክክል ወደ ዋናው በር መግቢያ ደርሰውን ያቆሙት ትልቁ ጥያቄ ይመስለኛል መግደላዊት ወደ አንቺ ልመጣ ነው በተለይ የሁለቱ ሀገሮች ግብጽና ሱዳን ፍላጎት ይሟላል አይሟላም ከሚለው አንስቶ ሌሎች የሀገራቱን ግንኙነቶች ውጥረት ውስጥ እስከሚያስገቡ ድረስ ውዝግብ አልተለየውምና የህዳሴ ግድብ ጉዳይ እድሜ ያህል ምናስታውሰው ዛሬም ያልተቋረጠ ሁኔታ እና ያለን ምናልባት አሁን የደረሰበት ቦታ ይሄን አቅጣጫ የሚያስቀይር ነገር ተፈጥሮ ይሆን ምናልባት የሱዳን ጉዳይ ለየት ባለ አይን የሚታይበት ነው ሱዳን በእርስ በርስ ጦርነት ውስጥ የተዘፈቀችበትና የበረታ ፈተና የታመሰች ያለችበት ነው ራብና ድርቅን ጨምሮ ግብጽ ጠንከሪያ ላቋምም ፍላጎቷም ይጓደላል የሚለውን የሚቀርቡትን ሳይንሳዊ ትንታኔ በሚሞግት መልኩ የቀጠለች አገር ነችና ይሄ ሁኔታ ምን ቀየረ መግደላዊት
እኔ አሁን የአባይ ውሃ ተፋሰስ አጠቃቀም ላይ መሰረታዊ የሆነ ችግር አለ አሁን ላይ የተከሰተ ሳይሆን ከዘመናት ጀምሮ ይዘነው የመጣ ነው ፍትሃዊ ያልሆነ አጠቃቀም አለ ስለዚህ ህዳሴ ግድብ ባይሆንና ሌላ ምንም አይነት ፕሮጀክትም ብንሰራ ችግር መፈጠሩ አይቀርም ነበር ስለዚህ ይሄ ህዳሴ ግድብ አወዛጋቢ ነው የሚለውን ፍዙም አልቀበለውም አትሊስት ከኢትዮጵያ ሳይድ ህዳሴ ግድብ አወዛጋቢ ሆኖ ሳይሆን ምንም አይነት ፕሮጀክት የአባይ ተፋሰስ ላይ አወዛጋቢ ሳይሆን የታችኛው ተፋሰስ ሀገራትን ጥቅም ይነካል ተብሎ ስለሚታሰብ ነው እንጂ ህዳሴ ግድብ ምንም አከራካሪም አወዛጋቢም ፕሮጀክት መሆን ያልነበረበት ጉዳይ ነበር ግን ወደ ነጥብ ስመጣ የህዳሴ ግድብ መጠናቀቅ አትሊስት ኮንስትራክሽኑ መጠናቀቁ ለኢትዮጵያ ትልቅ ድል ነው ለኢትዮጵያ ብቻ ሳይሆን ለተፋሰሱ ሀገራት ትልቅ ስታተስ ኮ የምንለውን ነገር የሚያንቀሳቅስ አይነት ሙቭመንት ነው እስካሁን እንግዲህ እስከ ዘመናት ጀምሮ ሁሉም ሀገሮች በተለይ ኢትዮጵያ የአባይ ውሃን ለመጠቀም ፍላጎቱ ነበረ አቅሙ ግን አልነበረም አሁን for the first time in our history በራሳችን አቅም በራሳችን ገንዘብ በራሳችን ጥረት ይሄን የሚያክል ትልቅ ፕሮጀክት ሰርቶ ማጠናቀቁ አንደኛ ፌቨሩን ይሄ የፓወር ዳይናሚክስ ፌቨሩን ወደ ኢትዮጵያና ወደ ላይኛው ተፋሰስ ሀገሮች ያመጣዋል ይሄ ማለት ህዳሴ ግድብ ሁሉንም የአባይ ውሃ ተፋሰስ ውስጥ የአባይ ተፋሰስ ውስጥ ያለውን ችግር በሙሉ ፈቶልናል ማለት አይደለም ግን አትሊስት አገሮች አንድ ላይ መጥተው እንዲነጋገሩ በኋላ ላይም ዶክተር መሐመድ ያነሳው ይሆናል ተፋሰሱን ሊገዙ የሚችሉ ማዕቀፎች እነሱ ላይ ንግግሩ እንደገና እንዲነሳ ከዛም አልፎ ተርፎ እንዲፈረም ለእነሱ ሁሉ እንቅስቃሴዎች ኤነርጂ ኃይል ሰጥቷል ስለዚህ ህዳሴ ግድብ ለኢትዮጵያ ያለው ጠቀሜታ ምንም የሚነገርም አይደለም የሚካድም አይደለም ከዛም ባሻገር ግን ከኛ አልፎ ለሌሎችም ተፋሰስ ሀገሮች መነቃቃትን ፈጥሯል አሁን ይችላልን ሚሊዮን ስሜት ይፈጥራል ተዛም ባሻገር ፓወር ዳይናሚክስን ወይም ሄስታሲስ ኮን ሁልጊዜ የታችኛው ተፋሰስ ሀገሮች ዶሚኔት ከሚያደርጉበት ሲናሪዮ አሁን የላይኞቹም ተፋሰስ ሀገሮች በትክክል ወደ ሌቭል ፕሌይንግ ፊልድ እንድንመጣ መንገዱን ከፍቶልናል። ስለዚህ ምንድነው ኢምፕሊኬሽኑ የህዳሴ ግድብ አባይ ተፋሰስ ላይ በጣም ትልቅ ጌም ቼንጀር የሆነ ፕሮጀክት ነው የሚሆነው። ለኢትዮጵያ ያለው ጠቀሜታ እንዳለ ሆኖ ከዛም ባሻገር ግን ሰፋ ያለም ኢምፕሊኬሽን አለ።
መልካም ንግድላይት በዝርዝር ነው የተመለከተሽው የኢትዮጵያ ህዝብ ፍላጎት የውሃው ምንጭ ወይም ደግሞ ለትልቁ አባይ የምታዋጣውን ያህል ያልተጠቀመች አባይን ልጅ ውሃ ጠማው እስከሚለው ቢሂል የዘለቀ ነውና ተጠቃሚነቷ ጥያቄ ውስጥ የሚገባ አይመስለኝም። ዶክተር መሐመድ ወደ አንተ ልምጣና መግደላዊት ካቆመችበት ብትወሰድ በተለይም ደግሞ እነኚህ ስር የሰደዱ ውዝግቦች እንዳሉ ሁኔታዎች ነው ውዝግቦችን እያነሳ ያለው ታውንም እነኚህ ውዝግቦች አንዳንድም የግንባታውን ያደናቅፋሉ እስከሚባለው ድረስ ተጽዕኖዎች በተለያዩ መንገዶች የግብጽ ፍላጎት ይጓደላል የሚለው መከራከሪያ አጥጋቢም ይሁን አይሁን ከህግ አንጻርም የሚታይበትን ጨምሮ ስር ለሰደዱ ውዝግቦች ለአመታት ለቀጠለ በውጉም ላልተቋጨ ድርድር ድረስ የዘለቀ ነበርና ከህግ አንጻር እነኚህን የተፋሰሱ ሀገሮች ጥቅም በተማከለ መልኩ ለማስተበቅ ምን አይነተኛ ለውጥ ያስከትላል ከህግ አንጻር? መግደላዊት ቀደም ብላ ዋና ዋና ምትላቸውን ጭብጦች አንስታልናለች።
እሺ አመሰግናለሁ አሩላ። ይሄ ክሪቲካል ጥያቄ ነው። እኔ የህዳሴ ግድቡን የምገልጽበት መንገድ አሁን በጸሐፊም ላይ ጽሁፎች ላይ አብዛኛው የምገልጸው ዲፋክቶ የሆነ ለውጥ አምጥቷል ብዬ ነው። ስታተስ ኮ ላይ ቅድም መቅደላዊት እንዳለችው ዲፋክቶ ማለት በነባራዊ ሁኔታ በተጨባጭ ማለት ነው። ነገሮችን የቀየረበት ሂደት ነው ያለው የህዳሴ ግድቡ ማለት። ይሄ ስታተስ ኮ ምንድን ነው ወደሚለው ነው የሚወስደን። ስታተስ ኮ የታችኛው የተፋሰስ ሀገራቶች ፕራይመርሊ ግብጽና ሱዳን ሲግኒፊካንት የሚባለውን የአባይ ውሃ የሚጠቀሙበት ሂደት 55 ቢሊዮን ኪቢክ ሜትር ውሃ በህግ ደረጃ አሁን በ1959 በተስማሙ ስምምነት ግብጽ 55.5 ቢሊዮን ኪቢክ ሜትር ውሃ ትጠቀማለች መብት አላት ይላል። ከዛ በተጨማሪ ሱዳን 18.5 ቢሊዮን ኪቢክ ሜትር ውሃ ትጠቀማለች። 10 ቢሊዮን ኪቢክ ሜትር ውሃ ደግሞ ለኢቫፖሬሽን ተፈቷል። ይሄ አሁን ካውንት የተደረገው ነው። ግን አንዳንድ ሳይንቲስቶች እነ ዶክተር ጥሩሰውም በኋላ ላይ ሊጨምርበት ይችላል የአባይ ተፋሰስ ውሃ መጠኑ ከዚህ በላይ ነው 85-84 ቢሊዮን ኪቢክ ሜትር ውሃ በላይ ነው እና አካውንት የሆነ ውሃ አለ ያንንም በጠቅላላ የምትጠቀመው ግብጽ ናት ማለት ነው። ኢትዮጵያ በዚህ ሂደት ውስጥ ሲግኒፊካንት የሚባለውን የውሃ መጠን ኮንትሪቢዩት ያደረገች ምንም ያልተጠቀመችበት ሂደት ነበረ። ይሄንን ሂደት እንግዲህ በዋነኝነት በህዳሴ ግድብ ነው ሲግኒፊካንት የሚባለው ዲቨሎፕመንት የተጀመረው።
አብላጫውን ወይንም ከፍተኛ መጠን ያለው ውሃ ያበረከተች ይያልከን ነው?
አዎ ያበረከተች። የህዳሴ ግድቡ መገንባት ሲጀምር ነው እንግዲህ ይሄ ኢኩታብል ወደሆነ ወይንም ደግሞ የፍትህና የረተ አጠቃቀም ሂደት ውስጥ መግባት የጀመረ ነው ማለት ነው። ሶ የህዳሴ ግድቡ ሲጠናቀቅ ይሄንን ያለውን ስታተስ ኮ ኢትዮጵያ ምንም ማስተቀምበት ግን የተፋሰስ ሀገራቶች ደግሞ በጠቅላላ ውሃውን የሚጠቀሙበትን ስታተስ ኮ በፋክት ደረጃ የቀየረበት ሂደት ነው። በፋክት ወይንም ደግሞ በተጨባጭ ሁኔታ የቀየረበት ሂደት ዲፋክቶ እንለዋለን። ግን አሁን ቢጁር የምንለው ደግሞ አለ ቢጁር የምንለው ማለት ከህግ አንጻር ደግሞ ምንድነው ያለው ኢምፕሊኬሽን ስንል ስቲል የታችኛው የተፋሰስ ሀገራቶች ኢንቮክ የሚያደርጉት ወይንም ደግሞ ሪላይ የሚያደርጉት በዚሁ በቅኝ ግዛት እና የቅኝ ግዛት ርዝራዥ በሆነ በ1959 የተስማሙ ስምምነት መብታችን ነው ሸራችን ነው ብለው የሚሉበት ሂደት አለ። ሌላ ደግሞ ትልቅ የሆነ ይሄንን ስታተስ ኮ ለማስቀየር ኮኦፕሬቲቭ ፍሬምወርክ አግሪመንት የሚባል ፕሮጀክት ነበረ በ1995 አካባቢ ጋር የጀመረ ከዛ በኋላ 97 ላይ በትክክል ኔጎሺዬሽን ያደረጉበት ከ10 አመት በላይ ድርድር ያደረጉበት ሂደት ነበረ። እዛ ሂደት ላይ ያልተስማሙበት ስምምነቱ 40 ምናምን አንቀጾች አሉት ትልቅ የሆነ ዶክመንት ነው። አሁን ባለው የዓለም አቀፍ ህግ ሞደርን ኢንተርናሽናል ዋተር ሎ የምንላቸው ወይም ዘመናዊ የዓለም አቀፍ የውሃ ህጎች የምንላቸው ሪፍሌክሽን እነሱም የነሱ ነጠብራቅ ነው። እነሱም በአንድ ላይ ያካተተ ማንንም የማይጎዳ ሁሉንም የተፋሰስ ሀገራቶች የሚጠቅም ተብሎ ዲዛይን የተደረገ አግሪመንት ነው ማለት ነው። ይሄን አግሪመንት የነሱን በፊት የነበረውን ሱዳንና ግብጽ በ1959 ስምምነት ላይ ያላቸውን መብት ሪኮግናይዝ መደረግ አለበት ቻይና እናደርግም ይሄን አግሪመንት ብለው የወጡበት ተጨባጭ ሁኔታ ነበር ያለው ማለት ነው። ያ ከወጣው ያ ካለቀ በኋላ ኢትዮጵያ እንግዲህ በአለም አቀፍ ህግ መሰረት ሁላችንንም ተጠቃሚ በሚያደርግ ሂደት ኮኦፕሬት አድርገን በጥሩ ጉርብትና ላይ ተመስርተን የምናደርገውን ፕሮጀክቶች በጠቅላላ ያንን አስቀርታችኋል። ስለዚህ ያለን አማራጭ እኛ እናንተ እየበላችሁ ቁጭ ብለን የምናይበት ተጨባጭ ሁኔታ የለም። ስለዚህ ግንባታ መገንባት አለብን በሚል የህዳሴ ግድብ ተጀምሯል ማለት ነው። ይሄ ፕራክቲስ በተግባር ያለውን ነባራዊ ሁኔታ የቀየረበት ሂደት አለ። ግን በህግ ያለው ነባራዊ ሁኔታ እንዲቀየር የግድ የታችኛው የተፋሰስ ሀገራት ይህንን የኮኦፕሬቲቭ ፍሬምወርክ አግሪመንት መፈረም መቻል አለባቸው። እነሱ ካልፈረሙት የኮኦፕሬቲቭ ፍሬምወርክ አግሪመንቱ በሶስተኛ የዓለም አቀፍ ህግ መርህ ምን አለ? አንድ አግሪመንት ወይም አንድ ህግ አስገዳጅነት ኃይል ያለው ያልተዋዋሉ ኃይሎች ላይ ያልፈረሙና ያላጸደቁት ሀገራቶች ላይ ያስገዳጅነት ኃይል የማይኖርበት ሰርከምስታንስ ይኖራልና የሌጋል ኢምፕሊኬሽኑ ያን ያክል ገና ይቀርዋል ማለት ነው። ይሄንን እንግዲህ በኋላ ላይ እኔ በጽሁፌም በምንም ሰጀስት ማድረጋቸው ሪኮመንድ ማድረጋቸው መንገዶች አሉ። ምን አይነት አፕሮችን ብትከተል ኢትዮጵያ የታችኛው ተፋሰስ ሀገራቶችን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንት ማምጣት ይችላልች የሚለው ግድቡ አንደኛው ሲግኒፊካንት የሆነው ዲቨሎፕመንት የሚያደርገውን ከህግ አንጻር እንደ መደራደሪያ የምንጠቀምበት ሂደትና እሱን እንደ መደራደሪያ ተጠቅመን የታችኛው ተፋሰስ ሀገራቶችን ኢንሴንቲቫይዝ አድርገን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንቱ እንዲመጡ ሁሉንም የሚጠቅም የህግ ማዕቀፍ በዚህኑን ሰስተነብል ወደ ሆነ የአጠቃቀም ሂደት ውስጥ እንድንመጣ የሚያደርግበት ነባራዊ ሁኔታ ይኖራል ማለት ነው። አሉላ
መልካም ዋና ዋናዎቹ ጭብጦች መነሳት ያለባቸው የተነሱ ይመስለኛል። እንዳልከው የሚቀጥለውን ሁኔታ በአማራጭነት የሚታዩትን እናያለን። የቅርብ ጊዜው እንግዲህ ትኩሱ ይህ ኮኦፕሬቲቭ ፍሬምወርክ አግሪመንት ያላችሁት የትብብር መግባቢያ አይነት ሰነድ የቅርብ ጊዜውን ሁኔታዎችን እናያለን። ከዚያ በፊት ግን ዶክተር ጥሩ ሰው ፈተናዎችን ብንመለከት ምን አይነት ፈተናዎች ታለፉ እዚህ ለመድረስ? የትኞቹስ ገና የሚቀጥሉ ፈተናዎች ይሆኑ?
በጣም ጥሩ ጥያቄ ነው አሉላ። ብዙ ሁኔታ ነው ያለፍነው። ዶክተር ማህሙድ እንዳነሳው ግብጽና ሱዳን የሚጠቀሙት በ1959 ያለ ህግ ሆኖ 100% የአባይን ውሃ የመጠቀም ሁኔታ እኛ ይገባናል ለሚል ነው። ስለዚህ ኢትዮጵያ ደግሞ ይሄንን የህዳሴ ግድብ ስትሰራ በ2015 በፈረንጅ አቆጣጠር ኮኦፕሬቲቭ ፍሬምወርክ የሚባል ከዛ ተነስታ ነው የሰራችው እና በጣም ትልቅ ችግር ነበር ለመናገር። ዞሮ ዞሮ ግን ምን ያህል ነው ይሄ ሌሎችን በማይጎዳ ሁኔታ የሚል ነው እና እኔ ራሴ እንደ ፕሮፌሽናል ምን ያህል ውሃ መያዝ አለባቸው እንደሚከታተል ሰው ሳይ ጥሩ ነገር ነው የተደረገው እነሱንም በማይጎዳ ሁኔታ። ሌላው ደግሞ አንዳንዴ ሰዎች ብናየው እግዚአብሔርም ረድቶናል አለው በአንድ በኩል። ምክንያቱም 2020 ብናየው የመጣው ዝናብ በመቶ ዓመት አንድ የሚመጣ አይነት ከዛ በኋላ የመጣውም አሁንም ድረስ ብናየው ሌላ በህግ በኩል ያለው ዶክተር መሐመድ ነሳው ተጨምሮ ሌላውም ረድቶናል እና ኢትዮጵያ ያነሳችው ትክክለኛ ነው ጥሩ እየሄድን ነው የምለው እንግዲህ ጠቅልል ሳደርገው።
መግደላዊት ወደ አንቺ ልመለስ ነው። በግድፍ ነው እኔ በአማርኛ የመለስኩ ያለሁት። ምናልባት ጥቅም ላይ የዋለ የምትጠቀሙበት አጠራር ካለ ትነግሩኛላችሁ። ሁሉን አቀፍ የትብብር የመግባቢያ ሰነድ ወይም ስምምነት ይመስላል ከገለጻችሁ እንደተረዳሁት። ወደ ኋላ ልመለስ መግደላዊት። ወደፊት የሚያስኬዱም ሆኑ ስራ ላይ የሚውሉ ኦፕሬሽናል የሚባለውን የሚመለከቱ ተጨባጭ ጠቀሜታዎችን የምናየውን ያህል በአገሩ በህዝቡ ተጠቃሚ የሚያደርጉ ምን አይነት ለውጦች መጡ? መቼ ይከሰታሉ እነኛ ለውጦች? የብዙዎች ጥያቄ ይመስለኛል። ምናልባትም ቀረብ አድርገው የሚያዩት እንደ ብሂሉ ሁሉ የአባይን ልጅ ውሃ ጠማው ከዛ ሁሉ ሀብት ተጠቃሚ ላልሆነ ሀገርና ህዝብ በርግጥ ይሄ አሁን ተገኘ የሚባለው ነገር ምን አይነት ተጨባጭ ለውጥ በህይወቴ ላይ ያመጣል ለሚል ዜጋ በኤሌክትሪክ አቅርቦት፣ በኃይል አቅርቦት በተቀላላውም ሆነ በኢኮኖሚና ታያዥ ጥቅሞች እንደ ሀገር የሚያበለጽግ የሚያለማው የልማት ጥቅሞች ማውራው የሚታዩ ካሉ በዚህ ደረጃ የትኛው በርግጥ ተጨባጭ ነው ቅርብ ነው ማለት ይቻላል? በተለይ ደግሞ ስር የሰደደ የኤሌክትሪክ አቅርቦት ችግር ያለበት ሀገር ይሄ ምን ይለውጣል?
ሁሉም ኢትዮጵያዊ መጥቄ ይሄ ነው። የህዳሴ ግድብ የኢትዮጵያ ውሃ ለኔ የሚገባ ምን አይነት ኢምፕሊኬሽን አለው የሚለው ትክክለኛ ነጥብ ነው ያነሳው። የህዳሴ ግድብ 5150 ሜጋዋት የማምረት አቅም አለው ስንል አጠቃላይ አቅሙን ነው። ግን እያንዳንዷ ስራ የምትጀምር ተርባይን ለኢትዮጵያ በጣም ሲግኒፊካንት የሆነ ኢምፓክት ነው ያለው። ቁጥሮች ስላልከኝ ለማነጻጸር ኢትዮጵያ ለምሳሌ የህዳሴ ግድብ አሁን 4 ተርባይኖች ስራ ሳይጀምሩ በፊት ኢትዮጵያ የነበራት አጠቃላይ የኤሌክትሪክ ኃይል አቅም 4800 ሜጋዋት አካባቢ ነበር። 5000 በለው ለቁጥር እንዲመች። ህዳሴ ግድብ ሙሉ በሙሉ ስራ ሲጀምር በጥፍ ነው የሚጨምረው። ያ ትልቅ ነገር ነው። እሱ የረጅም ጊዜ እቅድ ነው ብለን ብናስበው ራሱ አሁን መጀመሪያ 2022 ላይ ስራ የጀመሩት 2 ተርባይኖች 2 ባለ 375 ሜጋዋት ተርባይኖች ነበሩ። 750 ሜጋዋት አቅም ያለው ኃይል ነው ወደ ግሪዳችን የተጨመረው። 700 ሜጋዋት ከሁለት ተርባይን ማለት አገር ውስጥ ካሉን ከሌሎች ግድቦች ከአብዛኞቹ ግድቦች የበለጠ አቅም ነው። አሁን እንደገና የገቡት 2 ባለ 400 ሜጋዋት ተርባይኖች ተጨማሪ 800 ሜጋዋት ኃይል ነው ወደ ግሪዳችን የጨመሩት ማለት ነው። እነዚህ ሁለቱ ተደምረው ነው ግርድ አሁን ባለበት አቅም 1550 ሜጋዋት ወደ ግሪዱ ተጨማሪ ኃይል እያበረከተ ነው ማለት ነው። ይሄ ቁጥር ትልቅ ነው። ቅድም ያነሳሁልህን ከህዳሴ ግድብ በፊት ኢትዮጵያ የምታመነጨውን ኃይል ካስታወስክ 4800 አገራችን በሙሉ 120 ሚሊዮን ህዝብ ያለን ኢንዱስትሪ በሙሉ ምንም ኃይል የሚጠቀም ኢትዮጵያ ውስጥ ያለ ኃይል የሚጠቀም ነገር በሙሉ የሚንቀሳቀሰው በ4800 ሜጋዋት ነበረ። እሱን አስበህ የሱን 1/3 ከአራት ተርባይን ብቻ ከህዳሴ ግድብ ማግኘት ምን ያህል ትልቅ ኢምፓክት እንዳለው እንግዲህ just ማሰብ ነው አይደለም። ይሄ ማለት ግን አሁን ከህዳሴ ግድብ ሙሉ ለሙሉ ኦፕሬሽናልም ሲሆን ወይም አሁንም ያለን 1550 ሜጋዋት ቀጥታ እያንዳንዱ ቤት ውስጥ ገብቷል ማለት አይደለም። ዶክተር ጥሩሰውም ቅድም ነካክቷታል። ኃይል ማመንጨት የኢኩዌዥኑ ወይም የጨዋታው አንድ አካል ነው። ሁለተኛ ወይም በሌላኛው ሳይድ ያለው ደግሞ ምንድነው? የተመረሰውን ኃይል እያንዳንዱ ቤት፣ እያንዳንዱ ኢንዱስትሪ፣ እያንዳንዱ ሰው ጋር ማድረስ ሌላ ትልቅ የቤት ስራ ነው ያለብን። ዲስትሪቢዩሽን ሲስተም የትራንስሚሽን ላይኖችን በየገጠር ከተማው ማስገባት ሌላ ትልቅ የቤት ስራ ነው። ስለዚህ ኃይል ማምረታችን የሀገራችንን አቅም ይጨምራል። ለእያንዳንዱ ዜጋ እንዴት ነው ኤሌክትሪሲቲ ከዛ ከኤሌክትሪሲቲ ደግሞ ጋር ተያይዞ የሚመጡ ቤኔፊቶችን ለማድረስ ያለንን አቅም ይጨምራል። ያንን ኦፕሬሽናላይዝ ለማድረግ ያንን ሪያላይዝ ለማድረግ ግን ተጨማሪ ከጎን መሰራት ያለባቸው የቤት ስራዎች አሉ። እነሱ ውስጥ የመጀመሪያው ትልቁ ዲስትሪቢዩሽን ላይናችን ትራንስሚሽን ላይናችንን በደንብ ማስፋት አለበት። ኃይል ስላለ ብቻ ሁሉም ሰው ተጠቃሚ ይሆናል ማለት አይደለም። የህዳሴ ግድብ አንድ ጥሩ ነገሩ ምንድነው? የህዳሴ ግድብ ፕሮጀክት ሁለተኛ አመቱ ላይ ያለ ከህዳሴ ግድብ የሚመረተውን ኤነርጂ ወይም ኃይል ወደ ዋናው ግሪድ የሚያደርሰው ትራንስሚሽን ላይን ተጠናቋል። እሱ ትልቅ ፕሮግረስ ነው። ትልቅ ፕሮግረስ ነበር። አሁን ከዛ ደግሞ ከግሪዱ ከዋናው የኤሌክትሪሲቲ ግሪዳችን እያንዳንዱ ቤት ኃይል የሚያደርሱት ትራንስሚሽን ላይኖች ላይ ትልቅ የቤት ስራ መስራት አለበት። ሁለቱ ነገሮች ኃይል ማምረቱ እና ኃይሉን በየቤቱ ማዳረሱ አንድ ላይ ሲሄዱ ነው እያንዳንዱ ሰው እያንዳንዱ ዜጋ ተጨባጭ ነገር ሊያይ የሚችለው ያኔ ነው። ኃይል ከማምረት አቅም አንጻር ኢቨን በአራቱ ተርባይኖች ራሱ በጣም ትልቅ ለውጥ ነው ያለው። ለሀገር ውስጥም ለኤክስፖርትም ብንለው ግን ያንን በየህይወታችን ፊል ለማድረግ ይሄ ያነሳሁት ነጥብ ትራንስሚሽን ላይን ላይ መስራት የኢትዮጵያ የሚቀጥለው የቤት ስራ ነው የሚሆነው ብዬ አስባለሁ። ተጨማሪ የረሳሁት ነገር ካለ ዶክተር ጥሩሶ እና ዶክተር ማም ይጨምሩበት።
መልካም። ከሌላ ተጨማሪ ጥያቄ ጋር ወደ እርሶ ልምጣ ዶክተር ጥሩሶ። ያልተነሳ ሀሳብም ካለ ከዚህ ሀሳብ ላይ እንቆይና በመግደላዊት እንደተገለጸው የተመረተው ኃይል ከተጠራቀመበት ማጠራቀሚያ ቋት ብንለው ከዛ ሰዎች መጠቀም በሚችሉበት ፋብሪካዎችም ከሆነ መጠቀም በሚችሉበት ምናልባትም ተደጋግሞ ሲነሳ የኢትዮጵያን ማቅም ያጎለበተ ተደርጎ የሚታየው ወደ ውጭ የመላክ አቅም ይኖራል እስከሚለው ድረስ ያለውና የኢኮኖሚ ወይም የልማት ጥቅሞች ሁሉ ይታያሉ። ዶክተር ጥሩሶ ከፖሊሲ አንጻር ምን ዲያዩት ነው ይሄን ጥያቄ የማነሳው? ከተግባራዊነት አንጻር ምንድነው የሚጠይቀው? በኢትዮጵያ የዛሬ አቅምም ሆነ መቼም አምርቶ ማጣራቀም አይደለምና አላማው የሚቀጥለውን እርምጃ የሚቀጥለው ምዕራፍ ለመግፋት ምንድነው የሚጠይቀው? ሁለተኛ ያቅምም የፍላጎትም ቀድሚያዎቻችንን መስማማት የሚጠይቅ ይመስለኛል። በሩቅ እንደማይ በርግጥ የትኛው ነውስ ማድረግ የሚቻለው ወይስ ሁለቱም ይደረጋሉ? በምን መልኩ ነው የሚቀጥለው ምዕራፍ የሚከደው? ቀደም ብሎ በተነሱትም ላይ የሚታከለ የመሰሎትን አንድ ላይ ማንሳት ይችላል። ክብራትና ክብራን ወጋችን አልተቋጨም።
ለአሁኑ ግን ተወያይ እንግዶቻችንን የውሃ ጉዳይ አዋቂዎቹን ዶክተር ጥሩሰው አሰፋንና መቅደላዊት መሳይ ደርብን እንዲሁም
በውሃ ጉዳይ የሚነሱ ዓለም አቀፍ ዝግቦች የሚዳኙበትን ህግ አዋቂው ዶክተር መሐሙድ እሸቱ ትኩይን እናመሰግናለን።